The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራንና ክቡራት አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፍላቸው ልዩ ፕሮግራም ነው። ዛሬ ሰኞ ሚያዝያ 19 2007 ዓ.ም ነው። ለዕለቱ የተሰናዱ ቅንብሮችን ይዣለሁ። አብራችሁን አምሹ። የማስተናግዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የዓለም ዜና ይቀድማል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ ዋና ዋና ርዕሶች ጋር አሉላ ከበደ ነኝ። ዩናይትድ ስቴትስ የኢራንን የኒውክሌር ቅመማ ፕሮግራም ሂደት ለማዕቀብ በቅርቡ ከቴህራን ጋር የተደረሰውን የመግባቢያ ስምምነት አመርቂ ነው ስትል በስምምነቱ የታቀፉትን ጭብጦች ይዘት ተከላከለች። ዋሽንግተን ከዚህ ቀደም ከየትኛውም አገር ጋር በተደራደረችባቸው ውሎች ሁሉ ታይቶ የማያውቅ ያለችውን መጠነ ሰፊ የክትትል ቅኝቶች ያካተተ ነው ስትል ዩናይትድ ስቴትስ አቋሟን አስረግጣለች። የዩናይትድ ስቴትስ የፖለቲካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን በዛሬው ዕለት ለዩናይትድ ስቴትሱ የአይሁዳውያን የማህበራዊ ፍትህ ተሟጋች ቡድን ባሰሙት ንግግር ስምምነቱ ቴህራን የኒውክሌር ጦር መሳሪያ ልትሰራ የምትችልበትን ጊዜ በማራዘም ለእስራኤል ደህንነት አዲስ ጥበቃ ያጎናጽፋል ብለዋል። ይህን መሰል ስምምነት በሌለበት አሉ ረዳት የውጭ ጉዳይ ሚኒስትሯ፣ ይህን መሰል ስምምነት በሌለበት ኢራን አሁን ባለው ሂደት የኒውክሌር ጦር መሳሪያ ለመስራት የሚያስችላትን በቂ ንጥረ ነገር ለመቀመም የሚያስፈልጋት ጊዜ 2 አሊያም 3 ወራት ብቻ በወሰደ በዚህ ውል መሰረት ግን ከአንድ ዓመት በጥቂቱ እስከ 10 ዓመታት አሁን ያለውን 6 እጥፍ የሚበልጥ ጊዜ ይወስዳል ብለዋል። ረዳት የውጭ ጉዳይ ሚኒስትር ሸርማን አክለውም የተደረሰውን ውል ዳር ያለማድረስ አሁን ያለውን አጭር ጊዜ ያጠናል፣ እናም የመካከለኛውን ምስራቅ ውጥረት ያባብሳልም ብለዋል። በኔፓል የአየር ክልሉና የካትማንዱ አውሮፕላን ማረፊያ በትራፊክ ብዛት ክፉኛ በመጨናነቁ ምክንያት ለሕይወት እጅግ አስፈላጊ የሆኑ ደራሽ የእርዳታና ቁሳቁሶችን ለማድረስ እንዳልተቻለ ተገለጠ። በቅዳሜው እጅግ የበረታ ርዕደ መሬት ለተጎዳችውና የባህር በር ለሌላት ሀገር እርዳታ የሚሰጡ ጓዶችም በጊዜው እንዳይደርሱ ምክንያት ሆኗል ተብሏል። በአንዳንድ ገጠራማ አካባቢዎች የመገናኛ መንገዶች በመቋረጣቸው የሟቾች ቁጥር አሁን ካለውም ሊጨምር እንደሚችል የረድኤት ባለስልጣናት ስጋታቸውን እየገለጡ ነው። የዓለም አቀፉ የረድኤት ድርጅት ዋና ስራ አስፈጻሚ የኦክስፋም ዲሬክተር ሄለን ሾኮዚ ለአሜሪካ ድምጽ በሰጡት አስተያየት ለብዙ ሺዎች እልቂት ምክንያት የሆነው ርዕደ መሬት በቱሪዝም የምትተዳደረውን አገር መሠረተ ልማቶች በመናድ የሰብአዊና የምጣኔ ሀብት መንታ ውድመቶችን ነው ያደረሰው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሱዳኑ ፕሬዚዳንት ኦማር አልበሽር ተቃዋሚ ቡድኖች ራሳቸውን ባገለሉበት ብሔራዊ ምርጫ የመራጩን ህዝብ 94% ድምጽ በማግኘት ለሌላ ተጨማሪ ዙር አገሪቱን ለማስተዳደር ተመርጠዋል። የምርጫ ባለስልጣናት ለአራት ተከታታይ ቀናት የተካሄደውን የምርጫ ውጤት ዛሬ ነው ያስታወቁት። በአመዛኙ በፕሬዚዳንቱ አሸናፊነት እንደሚጠናቀቅ የተጠበቀውን ምርጫ እንደ አውሮፓውያን ዘመን አቆጣጠር ከ1989 አንስቶ ፕሬዚዳንት አልበሽር ሲመሩት የቆዩበትን ጊዜ ያራዝማል ተብሏል። አድማጮች፣ የሰዓቱ የዓለም ወሬዎች እነኚሁ ነበሩ።
ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ወደ ሊቢያ የተሰደዱ ኢትዮጵያውያን እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን አሰቃቂ በሆነ መንገድ በመገደላቸው የኢትዮጵያ ሕዝብ ሐዘን ላይ መሆኑ ይታወቃል። ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ሕገ ወጥ በሆነ መንገድ በየመንና በሊቢያ እንዲሁም በሌሎች አገሮች እያደረጉ ያለው የመውጣት ጥረታቸው ለአስከፊ ሁኔታ ዳርጓቸዋል። ለመሆኑ የስደቱ ምክንያት ምንድን ነው? መፍትሄውስ? እንዲያብራሩልን ዶክተር መሐሪ ታደለንና ፕሮፌሰር መረራ ጉዲናን አነጋግረናል። በአፍሪካ ህብረት የፍልሰት መርሃ ግብር ኃላፊ ሆነው የሰሩት ዶክተር መሐሪ በአሁኑ ወቅት የአፍሪካ ሰላምና ጸጥታ ተቋምን ይመራሉ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ፕሮፌሰር መረራ ጉዲና ሌላው ተወያይ ናቸው። ክፍል አንድ ውይይት በዶክተር መሐሪ ታደለ ይጀምራል።
በመጀመሪያ ለኢትዮጵያውያን በሙሉ ይሄ በጣም አስደንጋጭ፣ አሳዛኝና የሰብአዊ የሆነ ድርጊት ሲፈጸም እንደሌላው ኢትዮጵያ ሁሉ ሀዘኔን ለመግለጽ ፈልጋለሁ። በተለይ ጥቃት ለደረሰባቸው ኢትዮጵያውያንና ኢትዮጵያውያን ያልሆኑ በሙሉ ሀዘኔን መግለጽ ፈልጋለሁ። ከዚህም ባሻገር እንግዲህ ይሄ በኢትዮጵያውያን ብቻ የደረሰ ተግባር ባይሆንም ለኢትዮጵያውያን ግን የመጀመሪያ በመሆኑ ከፍተኛ መራር የሆነ ሀዘን ሁላችንም ተሰምቶናል። ይሄንን ትምህርት የምንወስድበት ወደፊቱ ተመሳሳይ የሆኑ ችግሮች እንዳያጋጥሙንም ጥንቃቄ የምናደርግበት እንደሚሆን ተስፋ አደርጋለሁ።
በአሁኑ ጊዜ ኢትዮጵያ ለዚህ ልትሰጠው የምትችል ምላሽ ያለ ይመስሎታል?
እንግዲህ በሁለት መልኩ ነው የሚታየው። በእርግጥ አስቸኳይ ፈጣን የሆነ ምላሽ ያስፈልገዋል። ይሄ ምላሽ ምን አይነት ይሆናል የሚለው ግን በብዙ ሁኔታዎች የሚወሰንና የሚገደብ ነው የሚሆነው። አንደኛው ውስጣዊ የሆኑ በእጃችን ያሉ በእኛ ቁጥጥር ያሉ ነገሮች፣ በኢትዮጵያውያን ቁጥጥር ያሉ ነገሮች አሉ። እንግዲህ ጊዜው ኢትዮጵያውያን በሙሉ ያዘኑበት ጊዜ ነው፣ ለሁሉም ጊዜ አለው። ስለዚህ አሁን በትብብር መንፈስ በመጀመሪያ በተመሳሳይ የሆነ ችግር ያሉ ኢትዮጵያውያን በሙሉ በስደት ያሉትም ኢትዮጵያውያን በሙሉ ከችግሩ የሚላቀቁበት መንገድ በትብብር የምናደርግበት ነው። ልቦናችንና ሕሊናችን በአጠቃላይ ለኢትዮጵያውያንና ችግር ውስጥ ያሉትን ከችግራቸው እንዲወጡ ለማድረግ የሚደረግ ጥረት ያስፈልጋል። በሁለተኛው ደረጃ በእጃችን ያሉ ሌሎች ጭምር በተለይም በአካባቢያችን የጸረ ሽብር ትግል ላይ ኢትዮጵያ ስታደርገው የነበረውን ገፍታ በሶማሊያም ከዛም አልፎ በአፍሪካ ህብረት፣ በበይነ መንግስታቱ ኢጋድ በሚባለውና በተባበሩ መንግስታት የምታደርገውን ጥረት አጠናክራ መቀጠል ያስፈልጋታል። ይሄ ከኛ አቅም ጋር የሚሄዱ ስራዎችን በሙሉ የሚያጠቃልል ነው የሚሆነው ማለት ነው። ከዚህ ጎን ለጎን የስደተኞች በተመለከተ እንደዚሁ ራሳችን ማንፈታበት ምንም ምክንያት አይታየኝም። በስደተኞች ጉዳይ ላይ ሰፊ የሆነ ስራ ያስፈልገዋል። ረዥም ጊዜ የሚጠይቅ ስራ ያስፈልገዋል። ስደተኝነት በቀላሉ የሚቆም ጉዳይ ባይሆንም ስደተኞችን የሚያበረታቱ ሁኔታዎችንና ሰዎችን ህገወጥ አዘዋዋሪዎችን ጭምር ስደትን የሚያበረታቱ ሁኔታዎችን በመቅረፍ በኩል ትልቅ ስራ በእጃችን ሊደረግ የሚችሉ ስራዎች ይኖራሉ ማለት ነው። ይሄ ውስጣዊ ናቸው። በእጃችን የስደተኞችንና በራሳችን ውስጥ በሃይማኖቶች መቻቻልም ጭምር ከታሪካችን የነበረውን ከታሪካችንን መሰረት አድርገን አጠናክረን የምንሄድበት ሁኔታዎች መኖር አለባቸው። ከዚህም በተጨማሪ ከኛ አቅም በላይ ሊሆኑ የሚችሉ ከዓለም አቀፍ ማህበረሰቡ ጋር፣ ከአፍሪካውያን ጋር፣ ከአካባቢያችን ዜጎች ጋር በመሆን ደግሞ በትብብር ሊሰሩ የሚገባቸው ሰፋፊ የሆኑ ስራዎችን ደግሞ ከእነሱ ጋር ማቀናጀት ያስፈልገናል። ስለዚህ የአቅም፣ የጊዜ፣ የፈቃደኝነትን ጭምር በሚያካትት መልኩ በሁላችን በኩል እንቅስቃሴ ያስፈልገዋል የሚል ነው።
ይህን ለማስቆም ከአፍሪካ ሀገሮችም ሆነ ከአውሮፓ ህብረት ጋር በመተባበር ሊሰሩ የሚችሉ ነገሮች ምን ምን ይሆናሉ ብለው ይገምታሉ በእርሶ አመለካከት?
አንደኛው በአካባቢያችንና ትልቅ ተሰሚነት ባለን አካባቢ ላይ ጠንካራ የሆነ የጸረ ሽብርተኝነት ትግሎች ይካሄዳሉ። የኢትዮጵያ ሰላም አስከባሪ ኃይል በተሰማራባቸው አካባቢዎች በተለይም በሶማሊያ የአልሻባብ ከአልሻባብ ውስጥም የአይኤስ የሚባለውን አፊሌትድ ወይ ፍላጎት ከእነሱ ጋር ለመቀናጀት ፍላጎት ያላቸውን ኃይሎች ጭምር እንዲጠፉ ከአካባቢው ማድረግ ትልቅ ስራ ይሆናል። ከዛም አልፎ ከሌሎች የአፍሪካውያን ወገኖቻችን በተለይ ከግብጽ ጋር በመሆን ከአልጄሪያ ጥሩ ወዳጅነት ካላን አገሮች ጋር በመሆን ከኒጀር አካባቢ ያሉ ሊቢያው አካባቢ ባሉት እና ሊቢያ ውስጥ በዓለም አቀፍ ደረጃ ተቀባይነት ካላቸው ኃይሎች በሙሉ ጋር በመተባበር ስራዎቻችን ማስቀጠል ያስፈልገናል። ከሽብርተኝነት አንጻር ሲታይ ማለት ነው። አይኤስን ከማጥፋት ማዳከም አንጻር ሲታይ ይሄ አንደኛው ነው። ሁለተኛው የኢትዮጵያውያን ስደተኞች በሊቢያ ያሉትንም ጭምር አሁን የተጀመሩትንም ጭምር በጣም በማጠናከር ደግሞ በሊቢያ ውስጥ ተቀባይነት ያላቸው አገሮችም በመጠቀም ኤምባሲዎችን በመጠቀም ኢትዮጵያውያን የሚወጡበት መንገድ መፈለግ ያስፈልጋል። የተባበሩ መንግስታት የስደተኞች ኤጀንሲ ወይም ተቋም አለ፣ ዩኤንኤችሲአር የሚባለው ከእነሱ ጋር መተባበር ያስፈልጋል። የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው በማይግሬሽን ብቻ የሚሰራውን ተቋም ጭምር ከእነሱም ጋር በመሆን የሚሰሩ ስራዎችንም አጠናክሮ መሄድ ያስፈልጋል ማለት ነው። እነዚህ በሙሉ በእጆቻችን በቀጥታ እንኳን ባይሆኑ ግን በትብብር ከሌሎች ጋር ሊሰሩ የሚችሉ ነው። ከአፍሪካ ህብረት በሶማሊያም ላይ የሚደረጉትን እንቅስቃሴዎች እነሱም ያጠቃልሉ ስራዎችም ከአሁን በፊት ሲሰሩ ነበር፣ ይህን አጠናክሮ መቀጠል ያስፈልጋል የሚል ነው። በአጠቃላይ ዘርዘር ተብሎ ቢታይ በሀገር ውስጥ መነሳት ያለባቸውና መሰራት ያለባቸው ሰፋፊ ስራዎች አሉ።
ወደዛ እንሄዳለን። ወደ ሀገር ውስጥ ከመሄዳችን በፊት አሁን ትልቁ ችግር እንግዲህ ሊቢያ እንደሚታወቀው መንግስት የለም። ሁለት መንግስታት፣ አንዱ ቤንጋዚ አንዱ ትሪፖሊ፣ እኔ ነኝ መንግስት እኔ ነኝ መንግስት የሚባባሉበት ሁኔታ ነው። ስርዓት የሚባል ነገር የለምና ከማን ጋር ተገናኝቶ እንዴት አድርጎ ማስተባበር ይቻላል?
አሁን የጠቀስኳቸው ናቸው። ለዚህ ነው በዝርዝር ስገባ አንደኛው ያነሳሁት በአካባቢው ወይ በሊቢያ ውስጥ አሁንም የጥቃት ኢላማ ያልሆኑ አገሮችና ኤምባሲዎች አሉ። እነሱ ጋር መተባበር ቁልፍ ስራ ነው የሚሆነው የሚመስለኝ። ወዳጅ ሆነው ግን በአረብም በተለይ በሰሜን አፍሪካ ሀገሮች እነ አልጄሪያን ጭምር ኤምባሲዎቻቸው ያሏቸው ሀገሮች አሉ። እነሱን መጠቀም ያስፈልጋል። የተባበሩት መንግስታትና ቅድም ያልኩት የአይኦኤም የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለውም በዚህ አካባቢ ለረዥም ጊዜ በስደተኞች ጉዳይ ላይ ሲሰራ የቆየ ኃይል ነው። እነሱንም መጠቀም የሚያስፈልግ ይመስለኛል። ከእነሱ ጋር በጥብቅ ተቆራኝቶ መስራት ያስፈልጋል። እነዚህ ስራዎች ናቸው ሊሰሩ የሚችሉ። ካልሆነ እንደተባለው ከኮሎኔል ጋዳፊ ውድቀት በኋላ የሊቢያ ሁኔታ መንግስት የለሽ በመሆኑ እንኳንና ለኢትዮጵያ ያሉ አቅማቸው አነስ ላለ ሀገሮች ይቅርና ለትልቆቹ የአሜሪካም የአውሮፓ ሀገሮችም ኃይል ያላቸውንም አስቸጋሪ የሆነበት ሁኔታ ነው ያለው።
አሁን ኢትዮጵያስ ራሷ እነዚህ ወጣቶች ይህን ሁሉ ችግር እያለ መሆኑን እየተረዱ ብዙ አደጋ እንዳለ እየተረዱ እየወጡ ነው እና በኢትዮጵያ በኩል ይህን ለማስቆም ምን ማድረግ አለባት ኢትዮጵያ ብለው ያስባሉ?
ከውስጥ ሊሰሩ የሚችሉ ስራዎች፣ ሰፋፊ ስራዎች ሊኖሩ ይችላሉ። አንደኛው ቅድም የተጠቀሰው ስደተኞች በተመለከቱ መሰራት ያለባቸው በተለይም ጊዜያዊና ችግሮች ሲያጋጥሙ የምንሰጠው ምላሽ ሳይሆን ዘለቄታዊ የሆነ የስደተኞችን ጉዳይ ለመፍታት የሚያስችል ግልጽ የሆነ አሳሰብ ያስፈልገናል። እንደምናየው ያለነው ኢትዮጵያ ስደተኞች በድህነት ብቻ አይደሉም የሚሰደዱት ያሉት፣ ሌሎች ምክንያቶችም ያጠቃልላሉ። አንዱ ምክንያት በተለይ ከአጼ ኃይለሥላሴ መንግስት ውድቀት በኋላ በባሌም በቦሌም ተብሎ ስደት የተጀመረበትና ይሄ እንደ ባህል ጠንክሮ ማንኛውም መፍትሄ በሀገር ውስጥ እንኳን ለማግኘት የሚቻል እንኳን መሆኑ እየታየ ሰዎች ውጭ ሀገር የመሄድ እና ስደትን እንደ አማራጭ ማየት አዝማሚያ በተለይ በወጣቶች በኩል የሚታይ ነው። ይሄ እንደ ባህል ረዥም ጊዜ ስለወሰደ ለመገንባት ለማፍረስም እንደዚሁ ሜዛን ያክል ርቀት ጊዜ ባያስፈልገውም ግን ጊዜ መውሰዶ የማይቀር ነው። ስለዚህ እሱን መፍታት ትልቅ ስራ ያስፈልገዋል ማለት ነው። ከዛም በተጨማሪ እንዳየነው የድህነት ብቻ አይደለም ሰው የሚሄደው። እንዳየነው በአጠቃላይም በተለያዩ ጥናቶች እንደተረጋገጡት ስደተኞች ድሃዎቹ አይደሉም። በጣም ድሃ የተባለው ሩቅ አይሰደድም። ይሄ በተለያዩ ጥናቶችም የተረጋገጡ ሆነው እናገኛቸዋለን እና እነዚህን ማየት ያስፈልጋል የሚል እምነት ነው ያለው። ከዚህም በላይ ተያያዥነት ያላቸው ሁለት ጉዳዮች ማንሳት ይቻላል። አንደኛው እንደምናያለ ነው $3,000-$4,000 ወጪ እያስወጡ ነው ስደተኞች የሚያሻግሩ ተቋሞችም ስደተኞችም ራሳቸው የሚሄዱት እና በቀላሉ የሚታይ አይደለም። ትልቅ ሀብት በዚህ ላይ የሚያፈሱ ከሆኑ ለምንድን ነው ይሄ በሀገር ውስጥ በተለያዩ ኢንቨስትመንት ቦታዎች ላይ በማዋል በተወሰነም ደረጃ ችግራቸውን ለመፍታት የማይችሉት የሚል ሰፋ ያለ ጥያቄ የሚያስነሳ ሆኖ ነው የሚገኘው እና ይህንን ማበረታታትና ቅድም ያልነው ባህል ሆኖ ያለው የመሰደድን ጉዳይ መፍታት ያለበት ነው ብዬ ነው የማምነው።
በአውሮፓ ህብረትም በኩል በተለይም በሜዲትራኒያን በኩል ወደ አውሮፓ ሀገሮች ለመግባት የሚፈልጉትን ለማስቆም አንዱ እንደ መፍትሄ አድርገው የሚወስዱት ያሉት የአሸጋጋሪዎቹ መርከቦችን ማፍረስ የመሳሰሉ ነገሮች ናቸው እና እስቲ ይህን እንዴት ያዩታል?
አዎ እሱን አሁን ዲስራፕት ማድረግ ያስፈልጋል። እንደ ትልቅ ቢዝነስ ወይም ገቢ ምንጭ አድርጎ ብዙ ሰዎች የሚንቀሳቀሱበት ነው። እሱን ማቋረጥ ያስፈልጋል። ግን እሱ ጊዜያዊ የሆነ መፍትሄ ነው። ሩት ኮዝ የሚባለው ወይ መሰረታዊ መነሻውን ላይ ጉዳዩ መፈታት አለበት። ዞሮ ዞሮ አካባቢያዊ ነው የሚሆነው፣ መፍትሄው ሎካል ነው የሚሆነው። ችግሩ ግሎባል ወይም ዓለም አቀፋዊ ይዘት ቢኖረውም መፍትሄው ግን ዞሮ ዞሮ በአካባቢው ወጣቶቹ የሚሰደዱበት ምክንያቶች መፍታት ላይ የሚያተኩር ነው የሚሆነው ማለት ነው። ኢትዮጵያ ውስጥ አሁን ባለነው ሁኔታ ፖሊሲ የለንም። ስደተኞች በተመለከተው ቅድም እንዳልኩት ሙሉ የሆነው ወይ ኮምፕሬሄንሲቭ የማይግሬሽን ፖሊሲ የለንም። ያለን የተበጣጠሱ የተለያዩ ጥረቶች ናቸው ያሉ። የተበጣጠሱ ስል ህገወጥ አዛዋሪዎችን በተመለከተ አንዳንድ ስራዎች አሉን፣ አንዳንድ የፖሊሲ ተቀረጹ አሉን። ከዛም አልፎ በዝርዝር ተገብቶ የህገወጥ አዛዋሪዎች ብቻ ሳይሆን ተጨማሪ የሆኑ የስራ ፈላጊ ኢትዮጵያውያን በውጭ ለመስራት የሚፈልጉም ጭምር በህጋዊ መልኩ ከኢትዮጵያ ተነስተው በአየርም ይሆን በሌላም ሲሄዱ የሚያስፈልጋቸውን ክትትልና ድጋፍ በመስጠት በሀገሮች መካከል ስምምነት በመፈረም እና እነዚህ የተፈረሙ ስምምነቶችንም ተፈጻሚነታቸው በመከታተል የውጭ ሀገር ያሉ ቆንስላዎች እና ኤምባሲዎችም ይሄ እንደ ዋነኛው አንድ ኮር ፋንክሽን አድርገው ወስደውት እንዲንቀሳቀሱበት በተለይ ኢትዮጵያውያን ስደተኞች ባሉበት በሙሉ ማለት ነው እንደ ስራቸው ብሎ የሚወስዱበት በሀገር ውስጥም ይህን የሚያስተባብር የተለያዩ ተቋማት በህገ ወጥ ዝውውር በተመለከተ አንድ ተቋም፣ ስራ ፈላጊዎች በተመለከተ ሌላ ሚኒስቴር፣ እንደዚሁ የሚመለከቱትን ጉዳይ በአንድ ላይ አጠቃሎ ሊያይ የሚችል ተቋም የሚያስተባብር ተቋም አቋቁሞ ከምክር ቤቱ በተጨማሪ ማለት ነው ስራውን መካሄድ አለበት። ይሄ በሙሉ ግን ለማድረግ መጀመሪያ በኢትዮጵያ ውስጥ ከስደት የምንጠቀመው ምንድን ነው፣ ከስደት ምንድን ነው የምንጎዳው የሚል አጥርቶ የሚያስቀምጥ ፖሊሲ ያስፈልገናል። ይሄ ፖሊሲ ሙሉ የሆነ ፖሊሲ ጥቅሙን የሚያይ ምክንያቱም ከስደተኝነት የሚገኙ በተለይ ህጋዊ በሆነ እና ፍቃደኝነት በተሟላው ሁኔታ የሚደረግ በስርዓቱ ስልጠና ተሰጥቶ አገሮች ተለይተው ስምምነት ተፈጽሞ የሚደረጉ የሰዎች ዝውውር ህጋዊ እስከሆነ ድረስ ጠቀሜታ ሊኖራቸው ይችላል። እንደምናውቀው የወርልድ ባንክም የሌሎችም ጥናቶች እንደሚያሳየው እስከ $4 ቢሊዮን ኢትዮጵያውያን ወደ ኢትዮጵያ የሚልኩበት ሁኔታ ነው ያለው። ከውጭ ያሉ ኢትዮጵያውያን እነዚህ አብዛኛው ጊዜ ኢንቨስት የሚደረጉት ወይም ለመዋለ የሚውሉት ጠቃሚ በሆኑ ጉዳዮች ላይ ነው። በትምህርት፣ በቤት ግንባታ፣ በጤንነት፣ የቤተሰብ ጤንነት በማሟላት የልጆች ትምህርት ቤትን በማሟላት እንደዚሁም ሌሎች ደግሞ የገቢያ ምንጭ የሚሆኑ ስራዎችን የሚፈጸሙበት ነው። እነዚህ በሙሉ ጥቅም እንዳላቸው ጥቅም ያላቸውንም ግን ጥቅሙ እንዲጠበቅ ለማድረግ የሚያስችል ስርዓት ያለው ተቋማዊ ስርዓት፣ የመርህ ስርዓት እንደዚሁም የትብብር ስርዓት መቋቋም አለባቸው። እነዚህ ሊደረጉ የሚችሉ ግልጽ ያለ ጥርት ያለ ጥቅምና ጉዳቱን የሚመለከት ጉዳቱን ቀንሶ ከስደተኝነት ጥቅሙን የሚያሳድግ የሚያጎለብት አሰራር ለማስፈን የሚያስፈልግ ይሆናል። ይሄ መደረግ የሚችለው ግን ከፖሊሲ አንጻር ብቻ ይሆናል። ፖሊሲው ግልጽ በሆነ መልኩ መነደፍ አለበት የሚል እምነት አለኝ።
እሺ፣ እንግዲህ ዶክተር መሐሪ ታደለ ወደ ማጠቃለልንና እስካሁን ያልተናገሩት ለመናገር የሚፈልጉት ነገር ካለ?
በአጠቃላይ ለማንሳት የምፈልገው በአጋጣሚ ሆኖ በመጥፎ ሁኔታ ቢሆንም ይሄ የኢትዮጵያውያን በውጭ ሀገር የሚገኙትም ጭምር መብታቸው እንዲጠበቅ ለማድረግ የሚያስችሉ አሰራሮች መስፈንና መዘርጋት አለባቸው የሚል እምነት አለኝ። ይህንንም በሙሉ ለመስራት የሚቻለው በተለያዩ የፖሊሲ የመርህ እና ተቋሞችን በማጠናከር ነው። ይህን ለማድረግ ተግተን መስራት ያለብን ይመስለኛል። ይህንንም መንግስት እንደ አስቸኳይ ስራ ቆጥሮ ወደ ፖሊሲ ቀረጻና ግልጽነት ባለው መልኩ ህዝቡን በሚያስተባብር የሃይማኖት ድርጅቶችን በሚያስተባብር መልኩ ስራውን መስራት ያለበት ነው ብዬ አምናለሁ።
እሺ፣ እንግዲህ ዶክተር መሐሪ ታደለ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እጅግ በጣም አመሰግናለሁ እኔ።
በመግቢያው ላይ ተገልጧል። በዚህ ጉዳይ አዳነች ሌላም እንግዳ አላት። ከአጭር የሙዚቃ ቆይታ በኋላ እንመለሳለን። ሙዚቃውን የሚያቀርቡልን እዚህ ዩናይትድ ስቴትስ የሚገኙ ኢትዮጵያውያን ሙዚቀኞች በዚህ በሊቢያ እና በደቡብ አፍሪካ የደረሰውን ችግር አስመልክተው አደራ በሚል ያቀረቡት ይሆናል።
Yeah.
ፕሮፌሰር መረራ ጉዲናንም አነጋግረናል። ሶስት ነገሮችን ማየት ይኖርብናል በማለት ይጀምራሉ።
ሶስት ነገሮችን ማየት ይኖርብናል። አንደኛው በወገኖቻችን የደረሰው እጅግ በጣም ዘግናኝ የሆነ እርምጃ፣ በምንችለው ቋንቋ ሁሉ ማውገዝ አለብን፣ መቃወም አለብን። እንደዚህ አይነቱ ሁለተኛ እንዳይደገሙም የተቻለን ሁሉ ማድረግ አለብን። ኢትዮጵያውያን ሀገር ውስጥም ውጪም አጥብቆ መቃወም ያለባቸው ጉዳይ ነው። ይሄ መሰመር አለበት። መድረክ ያወጣው መግለጫም ይህንኑን ይመለከታል። ሁለት ነገሮች ግን ማየት አለብን። በኢትዮጵያ ደረጃ ማየት ያለብን ነገሮች አሉ። በዓለም አቀፍ ደረጃ ማየት ያለብን ነገሮች አሉ። በኢትዮጵያ ደረጃ ለምን የኢትዮጵያ ወጣቶች ይሰደዳሉ? ለምን የኢትዮጵያ ወጣቶች ደቡብ አፍሪካ ለመሄድ የጂፕሲ ሳ ይሆናሉ? ለምን የኢትዮጵያ ወጣቶች ያ ሁሉ ችግር እየተፈጠረ ወደ የመን፣ ወደ ሳውዲ አረቢያ ለመሄድ የባህር ሲሳ ይሆናሉ? ለምን የኢትዮጵያ ወጣቶች ሊቢያ በረሃን አቋርጦ ለመሄድ ይህን ሁሉ ውስጥ ይገባሉ? ኢትዮጵያ ምንድን ነው ህዝብ የሚሰደድባት ወይም ወጣቶች የሚሰደዱባት ተስፋ አቶ የሚሰደዱባት የሆነችበት ሁኔታ? መሰረታዊ ጉዳይ በራሳችን እጅ ያለው እኛ መፍታት ያለብን ያ ጉዳይ ነው። ያ ደግሞ በዋናነት የኢትዮጵያ መንግስት ህዝብ የሚሰደድበት ሳይሆን ህዝብ የሚከበርበት፣ ህዝብ ተስፋ በተለይ ወጣቱ ተስፋ ይዞ ተስፋ ሰንቆ የሚኖርባት ሀገር ለማድረግ ካልተቻለ በስተቀር የኢትዮጵያ መንግስትን ደጋግመን ማሳሰብ ያለብን የኢትዮጵያ መንግስትም ከኢትዮጵያ ወጣቶችም ከራሱም ህዝብ ጋር ከሁሉም ጋር መታረቅ ያለበት በዚህ ጉዳይ ላይ ዝም ብሎ አንድ ፓርቲ የሙጭጭ ብሎ መንግስት ስልጣን ይዤ ባዶ ተስፋ በመስጠት ብቻ 90 ሚሊዮን ኢትዮጵያ ህዝብን አስተዳድራለሁ፣ ይመራለሁ፣ መልካም አስተዳደር እፈጥራለሁ የሚለው ተረት መቅረት አለበት። ኢትዮጵያ የተሻለች ሀገር እንድትሆን መስራት አለብን። ሶስተኛው እንግዲህ ቅድም እንዳልኩኝ በዓለም አቀፍ ደረጃ ዓለም በተለይ መካከለኛው ምስራቅ አካባቢ ሆነ በአጠቃላይ ዓለም አሁን ቀላል ያልሆነ ቀውስ ውስጥ እየገባች ነው። ምናልባት አንዳንድ የአሜሪካ ምሁራን የስልጣኔዎች ግጭት የሚሉት ክራሽስ ኦፍ ሲቪሊዜሽንስ አይነትም እየተፈጠረ መካከለኛው ምስራቅ በተለይ ሙስሊሙ ዓለም የሚባለው በተወሰነ ደረጃ ከምዕራቡ ዓለም ጋር የሚጋጭበት ሁኔታ ተፈጥሯል። በዚህ ባህል ደግሞ ኢትዮጵያ በዚህ እሳት ውስጥ ተይዛለች። ይህም እንግዲህ ካሉት የዓለም ክፍሎች ጋር ግንኙነቶቻችንን በደንብ ማሰብ ያለብን፣ የውጭ ፖሊሲዎቻችንም ላይ በዚህ አቅጣጫ ማየት ያለብን፣ ማሰላሰል ያለብን፣ ምን ማድረግ አለብን ብለን በሰፊው ማየት ያለብን ጉዳይ ነው። እኔ እንግዲህ እነዚህ ሶስቱ ነገሮች በደንብ መታየት አለባቸው የሚል ግምት አለኝ።
አዎ፣ እንግዲህ አንዳንድ ነጥቦችን አንስተዋል። ብሔራዊ እርቅ የሚለው ነጥብ ወደ ውጭ መሰደድን ሊያስቆም የሚችልበት መንገድ ምን እንደሆነ ቢገልጹልኝ። ምክንያቱም እንዳውም የሚባለው አብዛኞቹ የፖለቲካ ስደተኞች ሳይሆኑ የተሻለ ኑሮውን ፍለጋ የሚወጡ ናቸው የሚል እምነት ነው ያለው እና ብሔራዊ እርቅ ከዚህ ጋር ምን ያገናኘዋል?
ብሔራዊ እርቅ የምንለው እኮ ምንድን ነው? ሰው ተረጋግቶ በሀገሩ ተስፋ እንዲኖረው የሚያደርግ ነው። ኢኮኖሚው ምስቅልቅል የሚወጣው እኮ ፖለቲካው ምስቅልቅል ሲወጣ ነው። ኢትዮጵያ እኮ ድሮ ሰዎች የሚሰደዱባት ሀገር ናት እንጂ ሰዎች ወደ ውጭ የሚጠፉበት ሀገር አይደለም። አሜሪካ እኮ ሰው ከየትኛው ዓለም ተሰዶ የሚሄደው ለምንድን ነው? ቅድም እንዳልሽው የተሻለ ኑሮ ለመኖር ነው። የኢትዮጵያ ሕዝብ ግን ላለፉት 40 ዓመታት ምስቅልቅል የወጣ ውስጥ የገባው ፖለቲካ ውስጥ የገባው ቀላል ያልሆነ የሀገር ሀብት በብዙ ወጪዎች ለሕዝብ ሕይወት ብዙ ለውጥ በማያወጡ በምናውቀው መንገድ የሀገሪቱ ሀብት ወደ ውጭ የሚሸሽበት ሀገር ተረጋግቶ ሕዝብ ተረጋግቶ በሰላም ሀብት ማፍራት እችላለሁ፣ በሀገሬ መክበር እችላለሁ፣ ተስፋ አለኝ ማለት እኮ መቻል አለበት። ደቡብ አፍሪካ እኮ ሰው ቤት ተዘግቶበት የሚቃጠልበት እንትን ሆኖብናል እኮ። ሳውዲ አረቢያ የአረብ ሼኮች እኮ ወጣት እህቶቻችን እኮ መጫወቻ የሆኑበትና በሜዳ ተጎድቶ ሲገደሉ ሲገረፉ የነበረበት እንትን እኮ ነው። እና ሁለቱ መለያየት አይቻልም፣ የተቆራኙ ናቸው። ግን የገባንበት 40-50 ዓመታት የፖለቲካ ምስቅልቅሉ አንድ የሀገሪቷ ሪሶርስ ቀላል ባልሆነ መንገድ ከሀገር የሚወጣበት ቀላል ባልሆነ መንገድ አላስፈላጊ ወጪዎች ቀላል ባልሆነ መንገድ መንግስትና ህዝብ ሲጋጭ፣ መንግስትና ተቃዋሚ ኃይሎች ሲጋጩ፣ መንግስትና የትጥቅ ትግል የሚያካሄዱ ኃይሎች ሲጋጩ ቀላል ያልሆነ የሀገር ሪሶርስ እኮ እየጠፋ ነው። ለምሳሌ ከኢትዮጵያ ባለፉት በአስር አመት ውስጥ 11.7 ቢሊዮን ዶላር ከሀገር ወጥቷል ብሎ ኢንተርናሽናል ኢንቴግሪቲ ፈንድ አውጥቷል። እና ብዙ ነገሮች የተያያዙ ነገሮች አሉና መለያየት የለብንም።
እንግዲህ የኢትዮጵያውያን ወደ ስደት ማዘንበል የጀመሩት ወደ ኋላ ነው እንጂ እርስዎ እንዳሉት እኛ ለምሳሌ ውጭ ተምረን የሚቀር አልነበረን። በእኛ ጊዜ እድሉ ነበረን በምዕራብን በምንም ለመቅረት፣ ትምህርታችንን ጨርሰን ወደ ሀገራችን ነበር የምንመለሰው። ግን በአንድ ወቅት በተለይም በደርግ ጊዜ በነበረው ሁኔታ ተጀምሮ ይሄ በብዛት ወደ ውጭ መምጣት ሲመጣ በውጭ አገር ጥሩ ኑሮ ይኖራል የሚል ዝንባሌም ያሳደረ ይመስለኛል። ምክንያቱም በድህነት የሚኖሩ ወይም ደግሞ አማራጭ ያጡ ብቻ ሳይሆኑ እኔ በበኩሌ የማውቃቸው እንኳን በጣም ሀብታሞች ጥሩ ንብረት የነበራቸው አገራቸው ውስጥ የአሜሪካ ዲቪድ እድል ሲገኝ እሱን ሁሉ ትተው እየመጡ ነው። እንዴት ነው ይሄንን መግለጽ የሚቻለው?
ልክ እንዳልሽው የተወሰነው የህዝብ ክፍል ሰው ምንድን ነው ሳይኮሎጂው ተናግቷል። ቅድም እንዳልሽው ከደርግ ጀምሮ ስንት ኢትዮጵያውያን ውጪ እንዳሉ ይታወቃል፣ በደርግ ከመምጣቱ በፊት። ከዛ በኋላ በቀይ ሽብሩም በነጭ ሽብሩም በምኑም ተጀመረ። ከዛ ለአርባ አመታት እኮ ኢትዮጵያ ያልተቋረጠ ቀውስ ውስጥ ነው የገባችው እኮ ያለውንም የሌለውንም ጭምር እኮ ነው ያናጋው። ያ ምንድን ነው የሆነው? ማንንም ስጠይቀው ጊዜ ሀገር እኮ ምን ሰርቶ ምን ያልፋል የት እንደርሳለን። ቅድም እኮ ወደ አንደርላይን ያደረኩት ያሰመርኩበት ፖለቲካውን ካላስተካከልን በስተቀር ፖለቲካችን ህዝብ፣ ሀገር፣ ወጣቶች ሁሉም ተረጋግቶ የሚኖሩባት ሀብት የሚያፈሩባት ተስፋ የሚፈጥሩበት ሀገር ቢኖር እኮ አሜሪካም ሆነ እኮ ሌላ የአውሮፓ ሀገሮች እኮ አሜሪካ ተዝናንቶ እንደሚመለሱ የኢትዮጵያ ወጣቶች እኮ ቅድም ያልሽው ሀብት ያለውም ኢትዮጵያዊ እኮ እዛ አሜሪካ ተዝናንቶ ወይም ሌላ መልም ተዝናንቶ የማይመለስበት ወደ ኢትዮጵያ ቱሪስቶች እንደሚመጡ እኛም እኮ ቱሪስት ሆነ ወደ አሜሪካ አውሮፓ የምንሄድበት ሁኔታ ይኖራል። ዋናው ጉዳይ ግን እዚህ ያለው የሚስብ አይነት ሁኔታ ከሳይኮሎጂ ጀምሮ በሀገሬ መከበር ይችላለሁ፣ መበልጸግ ይችላለሁ፣ ማደግ ይችላለሁ፣ መለወጥ ይችላለሁ ብሎ ሰው እኮ እንዲያምን መንግስትም በዛ ደረጃ መንቀሳቀስ የሚችል ህዝቡን ማረጋጋት የሚችል መምራት የሚችል መንግስት መሆን አለበት። ተስፋ የሚያሳጣ ሳይሆን ተስፋ የሚሰጥ መንግስት መኖር አለበት። ቅድም በእውነትም እንዳልሽው ከገንዘብም ያለፈ ነው። ትዝ ይለኛል አንድ ጊዜ ቦዝ ዌዘር ባድ ጋቨርንመንት እና ባድ ዌዘር ኮፕሬትድ አጌንስት አስ ነው ምንድን ነው ብሎ አንድ ዓለም አቀፍ ስብሰባ ላይ ያቀረበ ሰው እንትን ነበር። መጥፎ ተፈጥሮ መጥፎ መንግስትም ተባበረብን አይነት ነው። እና የተረጋጋ የፖለቲካና ኢኮኖሚ ሁኔታ በሀገር መፈጠር አለበት።
ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን።
ለዚህ መልስ ጊዜ የለንም። ነገ በዚሁ ሰዓት እንመለስበታለን። አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1-1:30 በ1431 ለመካከለኛ ሞገድ የሚሰራጨው ይህ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልካችሁ voa.hon.mobi ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡን ትችላላችሁ። ሳስተናግዳችሁ የቆየሁት አዲሱ አበበ ነኝ። ፕሮግራሙን የመራችልን ጽዮን ግርማ። መልካም ምሽት።
This program has come to you from the Voice of America, Washington.